ወደ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ። ታሪኩ ሰፊ ነው፣ ግን በጥቂቱ የተወሰኑ ክፍሎችን እንዲሁ በጠቅለል ባለ መንገድ እንመለከታለን። እግዚአብሔር ይመስገን። እና ይሄ ክፍል በአጠቃላይ የሚናገረው ዳንኤል ማለት አይሁዳዊ የሆነ ወጣት የእግዚአብሔር ባሪያ ከጓደኞቹ ወንድሞ ከሌሎችም እስራኤላውያኖች ጋራ በባቢሎን ምድር በመርኮ በነበሩበት ጊዜ በዚያ እግዚአብሔር ትልቅ ቦታ ላይ አስቀምጦት፣ ነገር ግን ህልምንና ራእይን የማየት ጸጋ ነበረው እና በዳንኤል መጽሐፍ ውስጥ ያለው የተነገረውን ነገር ብዙ ሰዎች ሲያነቡት የሚገርማቸው ታሪክ ከተፈጸመ በኋላ የተጻፈ ነው እንጂ ትንቢት ነው ብለው እስከማያምኑ ድረስ የሚታይ መጽሐፍ ነው። ይሁን እንጂ እኛን ምናምነው ዳንኤል የተመለከተው ትንቢታዊ የሆኑ ነገሮችን እንደተመለከተ ነው ምናምነው። እግዚአብሔር ይመስገን። ስለዚህ ዳንኤል በዚህ መጽሐፍ ውስጥ በርካታ የሆኑ ስለ ፍጻሜ ዘመን የተለያዩ ራእዮችን አይቷል። እና ስለ ፍጻሜ ዘመን ስንማር ላስተምር የፈለግኩት ቴክኒካል የሆኑ ብዙ ቃላቶች አሉ እና ለእነሱ ራሳቸው ማዘጋጀት አለባቸው። ምንድን ነው? የሚቀጥለው ሳምንት ጀምሮ ስለ ሺው ዓመት እንማራለን። የክርስቶስ መንግስት፣ በዚህ ላይ የተለያዩ አመለካከቶች አሉ። ቅድመ ሺህ ዓመት፣ ድህረ ሺህ ዓመት የሚባል ፕሪሚሌኒያል፣ አሚሌኒያል፣ ፖስት ሚሌኒያል የሚባሉ ነገሮች አሉ እና እነዚህ ነገሮች ለመጽሐፍ ቅዱስን ስታጠኑ ስለ ፍጻሜ ዘመን የተለያዩ ቤተ ክርስቲያኖች የተለያዩ አስተማሪዎች ሲያስተምሩ እንዴት እንደሚያዩቸው ሁሉንም ቪው አሳያችኋለሁ። የሁሉንም ጠንካራና ደካማ ጎናቸውን አብረን እንመለከታለን እና ስለ እስራኤልና ቤተ ክርስቲያን እንመለከታለን እና በዛ ውስጥ እስራኤልና ቤተ ክርስቲያንን በአንድነት ጨፍልቀው የሚያዩ ክርስቲያኖች አሉ። አዎ፣ አይሁዳውያኖች ዛሬም ጌታን ቢቀበሉ ቤተ ክርስቲያን በምትባለው ዛሬ ባለችው ውስጥ በዛ ነው የሚታሰቡት። በሐዋርያት ሥራ ላይ እንደምንመለከተው ምዕራፍ 2 ላይ ከዚያን ጊዜ ጀምሮ ክርስቲያን ቤተ ክርስቲያን የሚለው ነገር አይሁድ የለም ግሪክ የለም በሚለው ነው የምናየው። ነገር ግን ክርስቲያኖችንና አይሁዳውያኖችን ቤተ ክርስቲያንና አይሁዳውያኖችን ግን ስናስብ ከትንቢት አንጻር በብሉይ ኪዳን ለእስራኤል ሕዝብ የተነገሩ ትንቢቶች አሉ እና እነዚያ ትንቢቶች ይፈጸማሉ ወይስ በቤተ ክርስቲያን ተፈጽመዋል? በዚህ ጉዳይ ላይ የተለያዩ አመለካከቶች አሉ። እነሱን እንመለከታለን። በጣም ጠቃሚ ነው። አሁን ዛሬ ያለችው እስራኤል በብሉይ ኪዳን ያልተፈጸሙ ትንቢቶች የሚመለከቷት እስራኤል ነች ወይ? ከሆነ እነዛ ትንቢቶች አሁን ባለንበት ሁኔታ ውስጥ ወዴት አቅጣጫ ይሄዳሉ የሚሉትን በጣም ሲሪየስሊ እንዳሰሳለን። በርካታ የመጽሐፍ ቅዱስ ጥቅሶች ከብሉይ ኪዳን ከአዲስም ኪዳን እያወጣን እናያለን። እስራኤልና ቤተ ክርስቲያን፣ ሺህ ዓመት የክርስቶስ መንግስት እናስባለን። ሺህ ዓመት የሚባለው ምሳሌ ነው አለ፣ የሚሆን ነው ማይሆን ነው እንዴት ነው የሚለውን ሁሉ እንመለከታለን። እና በመጨረሻም የቤተ ክርስቲያን እና የታላቁ መከራና የመነጠቅና ከመከራ በፊት ነው ከመከራ በኋላ ነው መነጠቅ፣ እነዚህን ሁሉ እንመለከታለን። በዚህ አንጻር የታዩ ነገሮችን ጠቅለል ባለ መንገድ የራእይን መጽሐፍና የዳንኤልን መጽሐፍ ለነዚህ በሚጠቅሙን ሁኔታዎች እናያለን። በተለይም የራእይ መጽሐፍ ሲታይ በፍቺ አንጻር በተለያየ መንገድ ነው የሚፈታው። ስለዚህ ቤተ ክርስቲያንና ከፍጻሜ ዘመን አንጻር የራእይ መጽሐፍ ሲታይ በምን አቅጣጫ ነው የሚታየው የሚለውን ደካማና ብርቱ ጎን ያላቸውን የተለያዩ ፍቺዎችንም አብረን እንዳሰሳለን። ከዛ በኋላ ጌታ እንደሚመጣ ወይ በድምፅ ብልጫ እንወስናለን ወይም ለጌታ እንተዋለን። እግዚአብሔር የተመሰገነ ይሁን። ዳንኤል መጽሐፍን እንግዲህ سنመለከት በዚህ መጽሐፍ ውስጥ ጥቂት ላነሳው ምፈልገው ነጥብ እግዚአብሔር በሰው ልጆች መንግስት ላይ የሚሰለጥን አምላክ እንደሆነ እንድናይ ነው እና ምን ያህል ትንቢታዊ ነገሮች ሳይሆኑ የተነገሩ ትልልቅ የትንቢት ዑነቶች በመጽሐፍ ቅዱስ ውስጥ አሉ። የእስልምናን መጽሐፍ ቁርአንን በተመለከቱ ብዙ ትንቢት በውስጡ ትንቢት የለው እና ብዙ ቤተ እምነቶች ማለት ከክርስትና ውጪ ያሉ እምነቶች የሰው ልጅ ታሪክ በተለያየ አይነት እይታ ነው የሚያዩት። በአሁን በሂንዱይዝም በተለያየ እምነት ውስጥ እንደ ሳይክል ነው የሚመለከቱት። በአዲስ ኪዳንና በብሉይ ኪዳን ያለው የዓለም ታሪክ እይታ ግን ከአንድ መነሻ ቦታ ተነስቶ ወደ አንድ ፍጻሜ የሚሄድ ሊኒየር የሆነ ወደ ፍጻሜ ዘመን እንድንመለከት የሚያደርግ እይታ ነው ያለው። ስለዚህ ታሪክ በመጽሐፍ ቅዱስ ውስጥ ከአንድ ቦታ ተነስቶ ወደ አንድ ትልቅ ስፍራ ወደ አልተደረሰበት እግዚአብሔር ወደ አቀደው ቦታ የሚሄድ ታሪክ ነው መጽሐፍ ቅዱስ የሚያሳየን። እግዚአብሔር ይመስገን። ነቢያቶች ልክ ይሄንን ነገር ቴሌስኮፕ ይዞ ሰው አጠገቡ የሌለውን ሩቅ ነገር ለምሳሌ በመርከብ ብትሄዱ በአይሮፕላን ወይም በመኪና የምትሄዱበትን ነገር ከሩቅ እንደምታዩ እንደዚያ ያልሄድንባቸውን ያልደረስንባቸውን ሁላችንም ወደፊት የምንደርስበትን በትንቢታዊ መነጽር እየተመለከቱ ወደፊትን ያዩ ነበር። የእግዚአብሔር ባሪያዎች ቴሌስኮፒክ የሆነ ቪዥን እግዚአብሔር ይሰጣቸው ነበር። እግዚአብሔር ይመስገን። አንዳንድ ጊዜ የሚያዩት ነገር አሁን እንደሆነ አድርገው ሁሉ የሚናገሩበት ሁኔታ አለ። እና እነዚህ የእግዚአብሔር ባሪያዎች ያዩአቸውን ራዮች የፍጻሜ ዘመን ራዮች ሁሉ አብረን እንመለከታለን ወደፊት። እግዚአብሔር የተመሰገነ ይሁን። ዳንኤል በባቢሎን ምርኮ በነበረበት ጊዜ ናቡከደነጾር የሚባል ንጉስ ነበር። እና ናቡከደነጾር የዳንኤልን መጽሐፍ አንብቡት፣ ብዙ ይጠቅማቸዋል። ጥቂት ምዕራፎች ናቸው አሉት። በአንድ ቀን አንብባችሁ መጨረስም ይቻላል። አንድ ቀንም አይፈጅም ቁጭ ብላችሁ በደንብ ታነቡት። እና ንጉሱ ህልም ያልማል እና በዚህ በምዕራፍ 2 ላይ እና ምዕራፍ 2 ቁጥር 1 ብትመለከቱት ናቡከደነጾር በነገሰ በሁለተኛው ዓመት ናቡከደነጾር ህልም አለመ፣ መንፈሱም ታወከ፣ እንቅልፉም ከርሱ ራቀ። ለንጉሱም ህልሙን እንዲነግሩት ንጉሱ የህልም ተርጓሚዎችንና አስማተኞችን መተተኞችንና ከለዳውያኑንም ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሱ ፊት ቆሙ ይላል። ልብ በሉ፣ ንጉሱ ህልሙን አይቷል፣ ግን ህልሙ ጠፍቶበታል። እና እነዚህን ጠርቷቸው ምንድነው ያየሁትን ህልሜን ንገሩኝ አላቸው። ደግሞ ፍቺውንም ንገሩኝ ብሎ ጠየቃቸው። በዚያን ዘመን የነበሩ ነገስታት ፈላጭ ቆራጮች ናቸው። እና እነዚህ አዋቂዎች በመድሪት ውስጥ ያሉ ኮከብ ቆጣሪዎች፣ አስማተኞች፣ መተተኞቹን ሁሉ ይደገፉባቸዋል። በሉ እንግዲህ እናንተ የተሰወረ ነገሩ ሊገባናል እያላችሁ ነው የኖራችሁት። በሉ አሁን ራዩንም አምጡ፣ ያየሁትን ህልም ፍቺውንም ነገሩ ይላቸዋል። አሁን እንግዲህ ቢዋሹ እንዲህ ነው እንዲለው እንዳይቀባጥሩ ትዝ ካለው ያላየውን ነገር ከተናገሩ አይሆንም አይደለም። እንዲሁ ትንቢት ተናገሩ ቢላቸው ኖሮ ይቀባጥሩ ነበረ። ምን ይመስላቸዋል ምናምን ቢላቸው፣ ግን እኔ ያየሁትን ህልም ነው የምትነግሩኝ እና እኔ ያየሁትን ህልም ደግሞ ፍቺውን ነው የምትነግሩኝ አለ። ይሄ ሁኔታ ትልቅ ችግር ፈጠረ። እና እነሱም እንደሚሉት ተመልከቱና፣ ንጉሱም ህልም አልም ያለው ህልሙን ለማወቅ መንፈሴ ታውኳል አላቸው። ከለዳውያኑም ንጉሱን በሶርያ ቋንቋ ንጉሶ ሺህ ዓመት ንገስ፣ ለባሪያዎች ህልምህን ንገር፣ እኛም ፍቺውን እናሳይሃለን ብለው ተናገሩት። ንጉሱም መለሰ፣ ከለዳውያኑንም ነገሩ ከእኔ ዘንድ ርቋል፣ ህልሙንም ፍቺውንም ባታስታውቁኝ ትቆረጣላችሁ፣ ቤቶቻችሁም የጉድፍ መጣያ ይደረጋሉ። ህልሙና ፍቺውን ግን ብታሳዩ ከእኔ ዘንድ ስጦታና ዋጋ ብዙ ክብርም ትቀበላላችሁ። ስለዚህ ህልሙንና ፍቺውን አሳዩኝ አላቸው። ከባድ ጥያቄ ነው። ንጉሱ ይህንን የሚያደርግበት ምክንያት ያየው ህልም ምን ያህል እንደረበሸው ነው የሚያሳየው። በጣም ረብሾታል። ሰው ህልም አይቶ ብዙ ጊዜ በቀላሉ እንትን ሊል ይችላል፣ ግን የእግዚአብሔር አሰራር በጣም የሚያስደንቅ ነው። አሳይቶታል። ህልሙ ያመጣው በላዩ ላይ ተጽዕኖ አለ፣ መንፈሱ ላይ ያተመው ከባድ ነገር አለ፣ ግን ህልሙን ሊያው ደግሞ አልቻለም። እግዚአብሔር እንዴት የሰውን አይምሮ እንደሚያደርግ ይደንቃል። እንዴት ህልም ይጣፋዋል ትሉ እንዳትሉ ወገኖቼ የሰው አይምሮ እንዴት እንደሚሰራ በጣም የሚያስደንቅ ነገር ነው። አንዳንድ ጊዜ አንዳንድ ሰዎች ስማቸው ሊጠፋቸዋል ወደፊት መሄድና ወደኋላ መሄድም ይጣፋበት ሰው አለ የሚገርማችሁ እና አንዳንድ ሰዎች ቁጭ ብለው ይሁን ተቀምጠው ይሁን ተዘግዝቀው ይሁን ሰው ነገሩ ሲበላሽበት የማይሆነው ነገር የለም። እግዚአብሔር የሰውን አይምሮ እንዴት እንደሚሰራ ቃል ያችን ነገር እንዳስታውሳት ምን አርጓል አንድ ቦታ ላይ ብሎክ አድርጓል። የሚደንቅ ነው እግዚአብሔር ስራ እና ሁለተኛም ጊዜ መልሰው ንጉሱ ለባሪያዎቹ ህልሙን ይንገር እኛም ፍቺውን እናሳያለን አሉት። ንጉሱም መልሶ ነገሩ ከኔ ዘንድ እንደራቀ ታውቃላችሁና ጊዜውን እንድታሰረዝሙ እኔ አውቃለሁ። ስለዚህ እዚህ ሙግት ነው አሁን የምታረጉት። ህልሙን ባታስታውቁኝ አንድ ፍርድ አለባችሁ። ጊዜውን ለማሳለፍ የሐሰትንና የተንኮልን ቃል ተነግሩኝ አዘጋጅታችኋል። ስለዚህ ህልሙን ንገሩኝ ፍቺውንም ማሳየት እንድትችሉ አውቃለሁ አለ። እነዚህ ሰዎች ተጨንቀው እንዲያመጡት እንደሚችሉ ያስባል። ለምን እግዚአብሔር ነገር አላቸው የሚል ግምትና እምነት ያለው ይመስላል። ከለዳውያኑም በንጉሱ ፊት መልሰው የንጉሱን ነገር ያሳይ ዘንድ የሚችል ሰው በምድር ላይ የለም ከነገስታትም ታላቅና ኃይለኛ የሆነ እንደዚህ ያለ ነገር የህልም ተርጓሚንና አስማተኛን ከለዳዊንም አልጠየቀም። ማንም ሰው ከዚህ በፊት ይሄን አርጓ ያቀም። ንጉሱም የሚጠይቀው ነገር የቸገረ ነው። መኖሪያቸው ከሰው ጋር ካልሆነ ከአማልክት በቀር በንጉሱ ፊት የሚያሳየው ማንም የለም አሉ። እውነታቸውን ነው። ከየት አምጡት ይሄንን ያለ እና ስለዚህ ንጉሱ ተበሳጨ እጅግም ተቆጣ። የባቢሎንንም ጠቢባን ሁሉ ያጠፉ ዘንድ አዘዘ። ታዲያ ምንድነው ጥቅማችሁ? እንደ ያለን ቆቅልሽ ገጥሞኝ ምንም ካላመጣችሁ ይህናንተ ዋቂነት ምንድነው ብሎ በሙሉ ሊያስጠፋቸው አዘዘ። ትእዛዝም ወጣ። ጠቢባንም ይገድሉ ዘንድ ጀመሩ። ዳንኤልና ባልንጀሮቹንም ይገድሉ ዘንድ ፈለጓቸው። ሊትራሊ በቃ ማሳከር ጀምረዋል። ያኔ የነበሩ ነገስታት ሰውን ህዝቡን የሚያስተዳድሩትን የሚያውጥ እንደ ከብት ነው። በቃ እነሱ የፈለጉትን የማድረግ መብት ያላቸው ናቸው። እዚያን ጊዜም ዳንኤል የባቢሎንን ጠቢባን ይገድል ዘንድ የወጣውን የንጉሱን የዘበኞቹ አለቃ አርዮክን በፈሊጥና በማስተዋል ተናገረው። ለንጉሱም አለቃ ለአርዮክ መልሶ የንጉሱ ትእዛዝ ስለምን ቸኮለ አለው። አያችሁት? አርዮክም ነገሩን ለዳንኤል አስታወቀው። ዳንኤልም ገብቶ ፍቺውን ለንጉሱ የሚያስታውቅበት ጊዜ ይሰጠው ዘንድ ንጉሱ ለመነ። እዚያን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያና ለሚሳኤል ለአዛርያ አስታወቃቸው። የዚያን ጊዜ ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይን አምላክ አመሰገነ። እናንድ እግዚአብሔር ሰዎች ምን ይላሉ? የሰማይ አምላክ ብለው ሲሉ እስራኤላውያኖች በምድር ላይ መንግስት በሌላቸው ጊዜ የስደት ቋንቋ ነው ይላሉ የሰማይ አምላክ ሲሉ። ለምን? መቅደሱም መንግስቱም የአይሁድ ያልሆነ ባሉበት ጊዜ የሰማይ አምላክ ይላሉ እግዚአብሔርን። እግዚአብሔር በሰማይ አለ ይላሉ። ምን ያህል ከነሱ መረዳት ጋር እንደሚጠጋጋ ባይታወቅም እንዲህ ያለ ፍቺ አለ። ስለዚህ የሰማይን አምላክ አመሰገነ። ማን ነው ይህንን የገለጠለት? እግዚአብሔር። እግዚአብሔር የተመሰገነ ይሁን። ይሄ አምላክ ዛሬም ይገልጣል። እግዚአብሔር ይመስገን። እስኪ ስንቶቻችሁ እንቆቅልሻችሁን ወደ እግዚአብሔር ታቀርባላችሁ? እግዚአብሔር ሆይ ተናገረኝ ብለን ስንቶቻችን እንጠይቀዋለን? እውነት ነግራችኋለሁ ወገኖቼ፣ እግዚአብሔር ቃል በዚህ ጉዳይ ላይ እግዚአብሔር ትላንትናም ዛሬም ለዘላለም ያው ነው። ይሲ ምክራችን ብዙ ስለሆነ አቅጣጫችን ከዚህም ከዛም ምክር ስለምንፈልግ መላና ዘዴ ስለሚሞላ እግዚአብሔርን ምራኝ፣ እርዳኝ፣ አስተምረኝ ብሎ መጠየቅ በጣም 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 አስፈላጊ ነው። ዛሬም እግዚአብሔር ይናገራል። እግዚአብሔር ይመስገን። እና ለዳንኤል በሌሊት ራእይ ለዳንኤል ምን አረገለት? ገለጠለት። ዳንኤልም ተናገረ እንዲህ አለ፣ ጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። እግዚአብሔር ይመስገን።
ግዚያትንና ዘመናትን ይለውጣል ነገስታትን ያፈልሳል ነገስታትን ያስነሳል ጥበብን ለጠቢባን ዕውቀትንም ላስተዋዮች ይሰጣል እግዚአብሔር ይመስገን የጠለቀውን የተሰወረውን ይገልጣል በጨለማ ያለውን ያውቃል ብርሃንም ከርሱ ጋር ነው ጥበብና ኃይልን የሰጠኸኝ እኛም የለመንህን ነገር አሁን ያስታወከን አንተ የአባቶች አምላክ ሆይ የንጉሱን ነገር አስታውቀኸኛልና እገዛልሃለሁ አመሰግንህማለሁ እግዚአብሔር ይመስገን እንዴት ያለ ልብ የሚነካ ነገር ነው አያችሁት ዳንኤል እግዚአብሔርን ባለ ራእይ ሆኖ የተቀበለበትን ሁኔታ እንመልከት እንዴት ያለ መረዳት እንዴት ያለ የአምልኮ ጸጋ እንዳለው ዛሬ ቤተክርስቲያንን ሐሰተኛ ነቢያቶች እንደ አሸን ሞልተዋታል በቀደም አንድ የሆነ ዩቲዩብ ላይ سنመለከት ነበር ትንቢት ልናገር ፕሮፌሳይ ይሉታል ሰዎች ይመጣሉ የሚናገሩ ሰውዬው በሙሉ ሹኩሪ ነው ማነው ያለው ቡሽሪ የሚባል ኢትዮጵያ ሄዶ ብዙ ሰዎች ቡሽሪ አይደል ተመልከቱት በስንትና ስንት ገንዘብ ኢትዮጵያ አስመጣውት በሬድ ካርፔት ሚሊኒየም አዳራሽ ውስጥ ወርቅ ታገኛላችሁ ዳይመንድ ታገኛላችሁ ያለ ሰውን ያታለለ ነው የሚናገረው ትንቢት በሙሉ ትራሽ የሆነ ምንም ጥቅም የሌለው ነገር ይናገራል እና በዛው ውስጥ አምልኮ የለም ዳንኤል እግዚአብሔር ምስጢር ሲገልጥለት የተሰበረ ልብ ያምልኮ መንፈስ በሰውየው ላይ የለም man of god yes papa ይሉታል ብቻ ሰዎቹ እግዚአብሔር ሲናገር ሰው ለእግዚአብሔር ይሰግዳል ትዚላችኋል አንደኛ ቆሮንቶስ 14 ላይ ስናጠና ትንቢት ሲናገር የማያምን ሰው በመካከል ቢኖር ኡነተኛ ትንቢት ሆነ በእውነት እግዚአብሔር በመካከላቸው ነው ብሎ ለእግዚአብሔር ወድቆ ምን ያረጋል ይሰግዳል ዛሬ ትንቢቱን ተናጋሪዎቹ ለናመልካቸው ምንም አይቀርም ያምልኮ መንፈስ አመጣም ዳንኤል በዚህ ቦታ ላይ ይሄን ምስጢር የገለጠለትን እግዚአብሔርን እንዴት እንደሚረዳ ከአይምሮ አይደለም ከራሱ ጋር አያይዘውም ከችሎታው ጋር አያይዘውም ይሄን ምስጢር የገለጠውን እግዚአብሔርን ያደንቃል ክብር ለእግዚአብሔር ይሁን ውድ ወገኖቼ ይሄ አምላክ የዳንኤል አምላክ ዛሬም በሰማይ አለ አሜን እግዚአብሔር ይመስገን እናም በእኛም ውስጥ በመንፈስ ቅዱስ በውስጣችን አለ እግዚአብሔርን እኛ ብዙ ጊዜ ለኛ ስለምንፈልገው ነው እግዚአብሔርን ችግር ውስጥ መንገባው በተጠራንበት ጥሪ ውስጥ በእግዚአብሔር ዓላማ ውስጥ እግዚአብሔርን በለምነው እግዚአብሔር ዛሬም ይናገራል የጌታ ስም የተባረከ ይሁን እግዚአብሔር ድንቅ አምላክ ነው ከዚህ በኋላ ዳንኤል ንጉሱ የባቢሎን ጠቢባንን ያጠፋ ዘንድ ወዳዘዘ ወደ አርዮክ ገባ በገባም ጊዜ የባቢሎንን ጠቢባን አታጥፋ ወደ ንጉሱ አስገባኝ እኔም ፍቺውን ለንጉስ አሳያለሁ አለው የዚያን ጊዜ ማርዮክ ዳንኤልን ፈጥኖ ወደ ንጉሱ አስገባ ከይሁዳ ምርኮኞች ያለውን ለንጉሱ ፍቺውን የሚያስተውቀውን ሰው አግኝቻለሁ አለው ንጉሱ መለሰ ብልጣሶርም የሚባለውን ዳንኤልን ያየሁትን ህልምና ፍቺውን ታስተውቀኝ ዘንድ ትችላለህን አለው ዳንኤል እንደምን እንደሚመልስ ልብ በሉ ዳንኤልም በንጉሱ ፊት መልሶ እንዲህ አለ ንጉሱ የጠየቀውን ምስጢር ጠቢባንና አስማተኞች የህልም ተርጓሚዎችና ቃላተኞች ለንጉሱ ያሳዩ ዘንድ አይችሉም ነገር ግን ምስጢር የሚገልጥ አምላክ ቤት አለ በሰማይ ውስጥ አለ አለ እግዚአብሔር ይመስገን በምድር ላይ የምትከናወነውን ሁሉ የሚያቃ አምላክ በሰማይ ውስጥ አለ የምናየው ሰማይ ብሉ ከለር ያለው ባዶ አይደለም ወይም በፕላኔትና በኳክብት የተሞላ በዚያ በምድር ላይ በአለም ላይ በአጽናፈ ዓለሙ ላይ የሚሆነውን ሁሉ የሚያቃ አምላክ አለ አለው እግዚአብሔርን አስተዋወቀው ክብር ለእግዚአብሔር ይሁን አያችሁት አሁን ጌታ ይመስገን ለዚህ ያለን እኛ እንደምንለው አይደለም ያለው እግዚአብሔርን አስተዋወቀው ልቡን ከጣዖታቶቹ ከሚተማመንባቸው ከአስማተኞቹ ከአዋቂዎቹ ወደዚያ ወደ እግዚአብሔር ልቡን ሰበሰበ እግዚአብሔር ስም የተባረከ ይሁን ከተገለጠለት በኋላ ዳንኤል ኢቫንጀሊስቲክ የሆነ ሚሽን ሲፈጽም እናየዋለን ከእግዚአብሔር ጋራ ይህንን ንጉስ ሲያገናኘው በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነውን ለንጉሱ ለናቡከደነጾር አስተውቆታል አለ። ይሄ እግዚአብሔር ምንድነው ያስተውቀው አለ? ወደፊት የሚሆነውን አሁን ካለንበት ዘመን በኋላ የሚሆነውን አስተውቆታል። በአልጋ ላይ የሆነው ህልምና የራስ ራእይ ይህ ነው አለ። እግዚአብሔር ይመስገን። አንተ ንጉስ ሆይ ካንተ በኋላ የሚሆነው ምን እንደሆነ በአልጋ ላይ ታስብ ነበር። ምስጢርንም የሚገልጠው የሚሆነውን ነገር አስተውቀዋል። አይገርማችሁም? ህልሙን ብቻ አይደለም እኮ ያየው፣ ንጉሱ በምን ሙድና ሁኔታ ላይ እንዳለ ሁሉ ነው እግዚአብሔር ያሳየው። ምንድነው የሚሆነው ይያልክ ምን ታረግ ነበር አለው። በአልጋ ላይ ታስብ ነበር አለ። ህልሙን ብቻ አይደለም ያየው። እና ነገስታቶች ያስባሉ፣ ልጄ ከኔ በኋላ ተተክቶ ይችን ባቢሎንን ያስተዳድር ይሆን? ባላጋራ ይነሳብኝ ይሆን? በአካባቢው ያሉት ጠላቶች እነሱ ይሆን? የሀገሬ ታሪክ ምንድን ነው የሚሆነው? በአካባቢው ያሉትን ኃይላትና ሁኔታዎች የመንግስታት ሁሉ ያስባል። ነገስታት ሁልጊዜ ሲተኙ ነው የሚያስቡት አይደለም? ዋይት ሀውስ ብትገቡ እንደምታስቡት አውቃላችሁ ወገኖች። ስለ ኒውክሊየር ቦምብ ነው የምታስቡት። አይጣል ነው የተቀመጡበት ቦታ። በጣም ብዙ ሸክም እና ጭንቀት የሚፈጥር ነገር ነው። በምን አቅም ፕሬዚዳንት ለመሆን ሰዎች እንደሚፈልጉ እኔ ብዙ ጊዜ ጥያቄ አለኝ። በእውነቴ ነው የምነግራችሁ። ነገር ግን በዛ ባልጋቸው ላይ ያሉ ሲያስቡ እግዚአብሔር ሀሳባቸውን የሚመለከት አምላክ አለ። አይደንቅም? እየጸለየ እኮ አይደለም እኮ ናቡከደነጾር እየጸለየ አይደለም፣ እግዚአብሔር ሆይ ያለ አይደለም። ነገስታት ሲያስቡ በምድር ላይ የሚሆነውን ሁሉ ያያል እግዚአብሔር። እግዚአብሔር ይመስገን። አያችሁት? ይሄ ንጉሥ አልጋው ላይ ተኝቶ ሲያስብ፣ በቤተ መቅደስ ሲጸልይ አይደለም፣ ሲለምን አይደለም፣ በአይምሮ የሚያስበውን ሁሉ አውቆ መልስ ሰጠው። እግዚአብሔር ይመስገን። አያችሁት? ቁጥር 30ን ተመልከቱት። ነገር ግን ምስጢር ለኔ መገለጡ ፍቺው ለንጉሥ ይታወቅ ዘንድ አንተም የልብህን ሐሳብ ክታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጡ አይደለም አለ። ምን አይነት ትህትና ነው! ምን አይነት ትህትና ነው! ምን አይነት ድንቅ የሆነ ትህትና ነው! ውድ ወገኖቼ እግዚአብሔር ዘንድሮ ቢገልጥልን ምን ይመስላችኋል? አንዳንድ ነገር ቢገልጥልን ክንፍ ማውጣት የጀመርን ነው የሚመስለን አይደለም? እውነቴን ነው የምነግራችሁ፣ በጣም ከባድ ነገር ውስጥ ነው እኮ ያለ ነው። አያችሁት? ይሄ እግዚአብሔር ሰው ከሰው ልጆች ይልቅ በጥበብ ስለበለጥሁ አይደለም፣ ከእኔ ጋር የሚያዝ ነገር አይደለም ያለው። እግዚአብሔር ለአንተ ምን ሊያደርግ ነው? ሐሳቡ ለአንተ ሊያስታውቅ፣ አንተነ ምክንያቱ እንጂ ከእኔ የተነሳ አይደለም። ዛሬ ትንቢት ቢመጣልን፣ እኔ ብዙ ጊዜ ትንቢት ነቢይ ብዬ የምለው እንደ ፖስተኛ ነው ማየው። ማለቴ ለማቅለል አይደለም ነቢያቶችን። ምን ማለት ነው? ፖስታ ይዤ ብሄድ ሰው ፖስተኛ ይዞ ቢመጣ ቴንኪዩ፣ አንተ ፖስተኛ፣ እንደው መቼም በአንተ ምክንያት የማይመጣልኝ የለም የሚል አለ። ፖስተኛው ፖስታ ይዞ የሚመጣው ለእኔ ፖስታ የላከልኝ ሰው ስላለ ነው። ባይመጣ ምንም አይመጣ አይደለም እንዴ? እግዚአብሔር መልእክትን የሚልከው አምላክ ለሚላክለት ሰው ነው መልእክቱን የሚልከው እንጂ መልእክቱን ከሚያመጣው ሰው የተነሳ አይደለም መልእክቱ የሚመጣው። ይህን እኮ ነው ዳንኤል የሚለው። ከነቢይ የተነሳ ትንቢት ይመጣልኛል ብሎ ነው ብዙ ሰው ዛሬ የሚያምነው። ይሄ ነቢይ እስካለ ድረስ አንቴናውን ከዘረጋ ጎርጉሮ ያመጣል። ከየትም ያመጣል አይደለም። የሚናገረኝ እግዚአብሔር ማንንም ሊጠቀም ይችላል። አህያ ሊጠቀም ይችላል ቢፈልግ እግዚአብሔር። እኔኑ ራሴን ሊጠቀም ይችላል። ህልም ሊያሳየኝ ይችላል። ራእይ ሊያሳየኝ ይችላል። እግዚአብሔር ለዚህ ንጉሥ መልእክቱን ለማስታወቅ ሲል ነው ይሄንን ለእኔ የገለጠው። ዋናው ምክንያቱ አንተ ነህ አለው፣ ያውም የአሕዛብ ንጉሥ። እግዚአብሔር ከዚህ እንድንማር እኛንም ይርዳል። ውድ ወገኖቼ እግዚአብሔር መልእክት ቢሰጥ ከከሌ የተነሳ ከከሊት የተነሳ ከእንደዚህ ያለ አይነት አገልጋይ የተነሳ አይደለም የሚመጣው፣ ከእግዚአብሔር የተነሳ ነው የሚመጣው። እግዚአብሔር ለመልእክቱ መልእክቱን ይሄ ሰው እንዲጽናና እቺ ሰው እንድትጽናና ይሄ ሰው እንዲመከር እቺ ሰው እንድትመከር ይሄ ቤተክርስቲያን እንዲመከር ይሄ ሀገር ይሄ ንጉስ ብሎ መልእክት እግዚአብሔር ሲያስብ እሱ ሲፈቅድ ነው። ነቢያቶች መልእክት ጄኔሬት ማድረግ አይችሉም፣ መፍጠር አይችሉም። በሉ ተናገሩልኝ ተንብዩልኝ ቢባል ወደ ስተት ነው የሚመራው፣ ወደ ችግር ነው። ስለዚህ ዳንኤል ኢንተግሪቲውን የጠበቀ እግዚአብሔር ሰው እንደሆነ እናያለን። ከዛ በኋላ ያየውን ይነግረዋል። አንተ ንጉሥ ሆይ ታላቅ ምስል አየህ። ይህ ምስል ታላቅና ብልጭልጭታው የበዛ ነበረ፣ በፊትህም ቆሞ ነበረ። ተመልከቱ፣ የራሱን ህልም እኮ ነው የሚነግረው እኮ። እግዚአብሔር ጥበብ እኮ የሚያስደንቅ ነው። ጌታ ይመስገን። አያችሁት? ናቡከደነጾር ተኝቶ ያየውን ህልም እንደገና ለዳንኤል ምን አድርጎለታል? እግዚአብሔር ቁልጭ አድርጎ አሳይቶታል። አይገርምም? እግዚአብሔር ዱፕሊኬት ያደርጋል። ሰው እንኳን ክሎን ማድረግ ጀምሯል እንኳን እግዚአብሔር። አያችሁት? በፊት ቆሞ ነበር፣ መልኩም ግሩም ነበር። የዚህ ምስል ራስ ጥሩ ወርቅ፣ ደረቱና ክንዶቹ ብር፣ ሆዱና ወገቡ ናስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉም ሸክላ ነበረ። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየ። የዚያን ጊዜም ብረቱና ሸክላው ናሱና ብሩ ወርቁም በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆነ፣ ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ። ዋው! ምን አይነት ራእይ ነው! እግዚአብሔር የተመሰገነ ይሁን። በእውነትም ናቡከደነጾር ይህንን ተመልክቶ ይህንን ካላወቅኩ ብሎ ቢል ለራሱ በቀላሉ የሚተው ነገር አይደለም። ይሄ ህልሙ ይህ ነው፣ አሁንም ፍቺውን በንጉሥ ፊት እንናገራለን አለ። በንጉሱ ፊት እንናገራለን። የሚገርማችሁ ዳንኤል ብዙ ቁጥር እዚህ ላይ ሲጠቀም እናያለን። ማንን ይከታል? ወዳጆቹን ሁሉ ይከታል። አያችሁት? አብሮት የጸለዩትን። የሚገርማችሁ ኮሌክቲቭ የሆነ ኮሚናል ስፒሪት ያለው ሰው ነው ይሄ እግዚአብሔር ሰው። እግዚአብሔር የተመሰገነ ይሁን። አንተ ንጉሥ ሆይ የሰማይ አምላክ መንግሥትንና ኃይልን ብርታትንና ክብርን የሰጠ የነገሥታት ንጉሥ አንተ ነህ አለው። እንግዲህ እግዚአብሔር ላለው ሥልጣን ምክንያት እንደሆነው ሲነግረው እናያለን። የሰማይ አምላክ መንግሥትንና ኃይልን ብርታትንና ክብርን የሰጠ የነገሥታት ንጉሥ አንተ ነህ። ይሄ በመጽሐፍ ቅዱስ ውስጥ ሁሉ ያለ ነው። እግዚአብሔር በስልጣን ላይ ሰዎችን ያስቀምጣል፣ እግዚአብሔር ያወርዳል። ከፍም ዝቅም ማድረግ የእግዚአብሔር እንደሆነ የታወቀ ነው። በሚቀመጡበት ስፍራ ሁሉ የሰው ልጆችንና የምድር አራዊትን የሰማይ ወፎችን በእጅህ አሳልፎ ሰጥቶሃል፣ ለሁሉም ገዢ አድርጎሃል፣ አንተ የወርቁ ራስ ነህ አለው። ከሱ ነው የሚጀምረው። ልብ በሉ፣ በዚያን ዘመን የነበረው የባቢሎን መንግስት እንደዚህ ቀላል መንግስት እንዳይመስላችሁ። የቤተ መንግስታቸው ክብር፣ የከተማቸው ክብር፣ ግንባቸው ሰረገላ በላዩ ላይ የሚያስኬድ ያጥራቸው፣ ወገኖቼ ትልቅ የሆነ የሚያስደንቅ ግርማና ክብር ያላቸው በዚያን ዘመን ሱፐር ፓወር ነበሩ ባቢሎናውያን። እና ለሁሉ ገዥ አድርጎሃል፣ አንተ የወርቁ ራስ ነህ፣ ካንተ በኋላ ካንተ የሚያንስ ሌላ መንግስት ይነሳል አለው። አያችሁት? እና በአልጋው ላይ ሆኖ የሚያስበው የሚያሳስበው ምን ነው የሚሆነው ከኔ በኋላ ላለው እግዚአብሔር ተራ በተራ ከራሱ ጀምሮ ሲነግረው ተመልከቱ። ከዚያ በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት ይነሳል። አያችሁት? መጀመሪያ ምንድን ነው? ወርቅ። ቀጥሎ ምንድን ነው? ብር። ቀጥሎ ምንድን ነው? ናስ ሲል እናያለን። አራተኛው መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል። ወርቅ፣ ብር፣ ናስ፣ ብረት፣ እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል፣ ይፈጫቸውማል። እግሮቹና ጣቶቹም እኩሉ ሸክላ እኩሉም ብረት እንደሆነ እንዳየ እንዱ የተከፋፈለ መንግስት ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየ የብረት ብርታት ለርሱ ይሆናል። የእግሮቹም ጣቶች እኩሉ ብረት እኩሉ ሸክላ እንደሆኑ እንዲሁ መንግስቱ እኩሉ ብርቱ እኩሉ ደካማ ይሆናል። የብረትም ከሸክላው ጋር ተደባልቆ እንዳየ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በነዚያ ነገስታት ዘመን ተመልከቱት እንግዲህ አሁን ወርቁ የባቢሎን ነው። ከዛ በኋላ የሚነግሱት ነገስታቶችን በሙሉ ያስቀምጣል እና የግሪክ አለ የሮም አለ መጨረሻ ዘመን ላይ የሚነሱ ነገስታቶች እኩሉ ብርቱ እኩሉ ደካማ አለ። በነዚያ ነገስታት ዘመን የሰማይ አምላክ ለዘላለም ምንም ያርግ የማይፈርስ መንግስት ያስነሳል። ናቡከደነጾር ካለበት ከራሱ ዘመን ጀምሮ ምን ይሆናል ብሎ ለጠየቀው ጥያቄ ላሳሰበው ጥያቄ እግዚአብሔር የዘላለምን መንግስት እስከሚመሰርትበት ጊዜ አሳየው። እግዚአብሔር የተመሰገነው እግዚአብሔር የተመሰገነው። ቀደም እንዳልኳችሁ ታሪክ በመጽሐፍ ቅዱስ ውስጥ ከአንድ ቦታ ተነስቶ ወደ አንድ ፍጻሜ ይሄዳል። ያ ፍጻሜ በዚህ መጽሐፍ ውስጥ እንኳን ብቻ ብንመለከት ከባቢሎን መንግስት ጀምሮ የዘላለሙ የእግዚአብሔር መንግስት እስከሚመሰረትበት ጊዜ ድረስ የሚከታተሉትን በሰው ልጆች ታሪክ ውስጥ የሚፈራረቁትን የነገስታትን ሁኔታ ሲያሳይ እንመለከታለን። እግዚአብሔር የተመሰገነ ይሁን። ስለዚህ ቁጥር 44 በዚህ በነዚያ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ለሌላ ህዝብ የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች ታጠፋቸውማለች ለዘላለም ትቆማለች። ክብር ለእግዚአብሔር ይሁን። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁን ሲፈጨው እንዳየ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሱ አስታውቆታል። ህልሙ እውነተኛ ፍቹም የታመነ ነው አለው። እግዚአብሔር የተመሰገነ ይሁን። የዚያን ጊዜ ንጉሱ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ምን አረገ? ሰገደለት። ይሄ ከሱፕሪም አምላክ ከሁሉ በላይ ከሆነ አምላክ የመጣውን የመጨረሻውን ነገር ሲነግረው ይሄ እግዚአብሔር የራሱ አምባሳደር ነው። ተንበረከከ። የእህሉንና ቁርባን ዕጣኑን የሚያቀርቡለት ዘንድ አዘዝ ከእና ካቴው ላይ አመልከው። ንጉሱም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ። ክብር ለእግዚአብሔር ይሁን። አምላካችሁ የማን ነው አለው? ብዙ ዛስማተኛው ኮከብ ቆጣሪ ሁሉ አልቻለም። የነሱ ሁሉ አምላክ ነው የእናንተ አምላክ። ውድ ወገኖቼ ዳንኤል በዚህ ጊዜ ምንድን ነበረ? ምርኮኛ ነበረ። ባቢሎን በኢየሩሳሌም የነበረውን እግዚአብሔርን ቤተ መቅደስ ሁሉ አግዘው የቤተ መቅደሱን ዕቃ አግዘው የወሰዱ ነበሩ። የእግዚአብሔርን ሕዝብ እንደ ዕቃ እንደ ከብት እያጋዙ የወሰዱ ናቸው። እግዚአብሔር ራሱን ለማስከበር እስራኤል አያስፈልገውም። ትልቅ አምላክ ነው። እግዚአብሔር በክልል እንደ ጣዖታት የሚወሰን አምላክ አይደለም። ባሪያዎቹ ባሉበት በግዞት ቢሆኑ በስደት ቢሆኑ በስራት ቢሆኑ እግዚአብሔር አምላክነቱን መግለጥ ይችላል። የባቢሎን ንጉሥ ለእስራኤል አምላክ ለእግዚአብሔር ለዳንኤል አምላክ የአማልክት አምላክ የነገስታትም ጌታ ምስጢርም ገላጭ ነው ብሎ ተናገረ። ክብር ለእግዚአብሔር ይሁን። አያችሁ እውነተኛ ራእይ ሲገለጥ እግዚአብሔር ይከብራል። ንጉሱም ዳንኤልን ከፍ ከፍ አደረገው፣ ብዙም ታላቅ ስጦታ ሰጠው፣ በባቢሎንም አውራጃ ሁሉ ላይ ሾመው፣ በባቢሎን ጠቢባን ሁሉ ላይ ዋነኛ አለቃ አደረገው። ዳንኤልም ንጉሱን ለመነ፣ እርሱም ሲድራቅንና ሚሳቅን አብደናጎምን በባቢሎን አውራጃ ስራ ላይ ሾማቸው። ዳንኤል ግን በንጉሱ በር ነበረ። ወዳጆቹን ያረሳ ባሪያ ነው። እግዚአብሔር ይመስገን። አብሮት የነበሩትን ሁሉ አሰባቸው። እግዚአብሔር ይመስገን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ይሄ ምስጢር አገላጭ የሆነ አምላክ እነዚህ እስራኤላውያኖች በእንደዚህ ሁኔታ ላይ ያሉ ብዙ ጥያቄ አላቸው። እግዚአብሔር ራሱ የሚመለክበትን ቤተ መቅደስ ማክበር ያልቻለ አምላክ እንዴት ገለጠልን ተብሎ ይጠየቃል? ከዘመድ አዝማዶቻቸው ፈንቅሎ በልጅነታቸው በመርኮ በባዕድ ምድር ውስጥ የሚያኖራቸውን አምላክ እንዴት ታመኑት? ሃይማኖታቸው ክልላዊ አይደለም። ሃይማኖታቸው ከራሳቸው ኑሮ ጋር የሚያያዝ አይደለም። እግዚአብሔርን ማን እንደሆነ ስለሚያውቁ በነርሱ ህይወትና ኑሮ የመጣው ችግር ስለ እግዚአብሔር ያላቸው መረዳት ጎንበስ ወይም ዝቅ ያደረጋል ነበር። ክብር ለእግዚአብሔር ይሁን። ምንም ይሁን ምንም እግዚአብሔርን የሚፈሩና የሚያከብሩበትን ነገር እንመለከታለን። እነዚህ እግዚአብሔር ባሪያዎች ብዙ ፈተና በህይወታቸው ደርሶባቸዋል እና ንጉሱ ናቡከደነጾር የወርቅ ምስል አድርጎ ህዝብ ሁሉ ሊሰግድ ባለበት ጊዜ የተቀበሉትን መከራ እናያለን። እና እሱ ያቆመውን ምስል ይሄን ሁሉ ከተነገረው በኋላ ይሄን ሁሉ ካየ በኋላ እሱ ላቆመው ስን ምስል አንሰግድም አሉ ሲድራቅ ሚሳቅና አብደናጎ። እዛን ጊዜ ንጉሱ ናቡከደነጾር ተናዶ ፈጥኖ ተነሳ። አማካሪዎቹን ሶስት ሰዎች አስረን በሰዓት ውስጥ እንድከታቷቸው ብሎ እንደከተታቸው እንመለከታለን እዚህ ምዕራፍ 3 ላይ سنመለከት። እና እነሱ ሲመልሱ እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ቁጥር 16 ላይ ተም ሲድራቅና ሚሳቅ አብደናጎም መለሱ። ንጉሱንም ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም አሉት። አይገርማችሁም? ሊያድናቸው ሊገላቸው ሰዓት ሁሉ ያነደደውን ሰው ነው። አያችሁት? አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳቱ ቶን ያድነን ዘንድ ይችላል፣ ከእጅም ያድነናል። ንጉሥ ሆይ ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትን እንዳናመልክ ላቆምኸውም ለወርቁ ምስል እንዳንሰግድለት እወቅ አሉት። ሃይማኖት ይላሉ ይሄ ነው። እግዚአብሔር ይመስገን። እግዚአብሔርን የሚያውቁበት መረዳት ነው። ከገጠማቸው ችግር አልፎ ነው እግዚአብሔርን የሚያዩት። ካሉበት ሁኔታ ያሉበት ሁኔታ የእግዚአብሔር መለኪያ አይደለም። ለነዚህ ሰዎች እግዚአብሔር እንደዚህ ነው የሚያረዱት። እኛ ቤተሰቦቻችን በአመት ባል ልብስ ባይገዙልን የተመኘነውን እንደ ጎረቤት ልጆች እንደ ጓደኞቻችን ባደርጉልን ፍቅራቸውን አንጠይቅም አይደለም? አንዳንድ ሰው ግን ይጠይቃል። እኔ አባቴ ምን አድርጎልኝ አቃል? አብናቴ ምን አርጋልኝ ታቃለች? የሚሉ አሉ። አንዳንዶች ግን ቤተሰቦቻቸው በአቅማቸው የማይሆኑላቸው እንደሌለ እየተረዱ ምን ያረጋሉ? ደግነትን፣ መልካም ነገርን፣ የቤተሰቦቻቸውን ፍቅር የማይጠይቁ አሉ። ኮሽን ውስጥ አይከቱትም። ዛሬ ያለን ክርስቲያኖች ያለንበትን ሁኔታ ምን እናረጋለን? እግዚአብሔር ለኔ ምን አረገ? ምን አደረገ? እግዚአብሔር ከኔ ጋር ቢኖር እንዴት እንደዚህ ሆናል እንላለን። ለእስራኤላውያኖች ለነዚህ ለሲድራቅ ሚሳቅ አብደናጎም ግን እግዚአብሔር እንደዛ አይደለም። የኔ ህይወት እኔ ያለሁበት ያምላኬ ስልጣን ኃይሉ ታላቅነቱ አይለካም። እኔ እግዚአብሔር መለኪያ አይደለሁም። ክብር ለእግዚአብሔር ይሁን። ባድነኝም አልሰግድም። እግዚአብሔር ከዚህ ሊያድነን ይችላል። ሃይማኖት ይላሉ ይሄ ነው። ለዚህ እግዚአብሔር ሰዎች እግዚአብሔር ምስጢር ቢገልጥላቸው በእነሱ የተነሳ ቢከብር በእውነት የተገባ ነው። ለምን? ለአምላክነቱ የሚመች የእምነት አቋም አላቸውና። እግዚአብሔር የተመሰገነ ይሁን። ሰዓቱ እስከታቷቸው አለ። ስንት ምስጢር የገለጠለት እግዚአብሔር ያንን ሁሉ ረስቶ የዚያን ጊዜ ናቡከደነጾር በእነሱ ላይ ምን ሆነ? ቁጣ ሞላበት፣ የፊቱ መልክ ተለወጠባቸው። ሲናደዱ ነገስታት የመጨረሻው በስጋ ለባሽ ሁሉ ላይ ባለ ስልጣንኛን ስለሚሉ ያ ስልጣን ሲነካ ነገስታት ስልጣናቸው ሲነካ አለቀ። በቃ ነፍሳቸው እንደነካቸው ነው የሚቆጠሩ። ቺ ይሄንን ያህል ከተናቁኝ ምን ተረፍኩ አይነት ነገር ነው የሚሉት። አያችሁት? ነገር ግን በዚህ ቦታ سنመለከት የታኑ የቶኑን መሳት ይነድ ከነበረው ይልቅ 7 ጥፍ አርገው በሱ ቁጣ መጣን እንዲነድ አደረጉት። ሲድራቅና ሚሳቅ አብደናጎም ያስሩ ዘንድ ወደሚነደውም ወደ ቶኑ ሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት አያላን አዘዘ። እንዳመልጡ ተንፈራግጠው ብርቱ የሆኑ ከጃቸው እንደ ዶሮ እንደዚህ ጨምደው ይዟቸው። የዚያን ጊዜ እነዚህ ሰዎች ከሰናፊላቸውና ከቀሚሳቸው ከመጎናጸፊያቸው ከቀረውም ልብሳቸው ጋር ታስረው በሚነድድ በእቶን እሳት ተጣሉ። የንጉሱም ትእዛዝ አስቸኳይ ስለሆነ የእቶኑም እሳት እጅግ ስለሚነድ ሲድራቅን ሚሳቅን አብደናጎምን የጣሏቸውን ሰዎች የእሳቱ ወላፈን ምን አረጋቸው? ገደላቸው። እነዚህ 3 ሰዎች ሲድራቅ ሚሳቅና አብደናጎም ታስረው በሚነደው በቶኑ ሰዓት ውስጥ ወደቁ። የዛን ጊዜም ንጉሱ ናቡከደነጾር ተደነቀ። ፈጥኖም ብድግ አለ ከተቀመጠበት ቦታ። አማካሪዎቹን 3 ሰዎች አስረን በእሳት ውስጥ ጥለናል ነበር ምን ብሎ ተናገራቸው? እነርሱም ንጉሱ እውነት ነው ብለው ለንጉሱ መለሱለት። እርሱም እነሆ የተፈቱ በእሳት መካከል የሚመላለሱ 4 ሰዎች ያለው ምንም አላቆሰላቸውም የ4ኛው መልክ የአማልክት ልጅ መሰላል ብሎ መለሰ። ማን ነው ዛውስ ያለው? ሊታደጋቸው እግዚአብሔር የላከው መልአክ በዚያ አለ። ክብር ለእግዚአብሔር ይሁን። በእሳት ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ። እግዚአብሔር ስም የተባረከ ይሁን። ናቡከደነጾር ተኝቶ በልቡ ላሰበው ያንን ሐሳብ አይቶ ራእይ ያሳየው እግዚአብሔር እነዚህን ባሪያዎቹ እንዴት ዝም ይላል? ዛሬኛንም ዝም አይለንም። ባለንበት ሁኔታ ውስጥ ምንም እንሁን ምንም የሚያይ አምላክ አለ። የሚያየኝን ምን አረኩት? አየሁት አለች አጋር። የሚያየኝን እግዚአብሔር ያየናል የትም ቦታ ላይ ብንሆን። ይሄ ድንቅ ነገር ነው። ናቡከደነጾር ምን እንደሚያረክ ተመልከቱ። የዛን ጊዜም ናቡከደነጾር ወደሚነደው ወደኑ እሳቱ ቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። እግዚአብሔር ተመሰገነው። ወክ ያረጉ ወጡ። ሲድራቅ ሚሳቅ አብደናጎም ከእሳቱ መካከል ወጡ። መሳፍንቱና መሾማምንቶቹም አዛዦቹና ንጉሥ አማካሪዎቹ ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው የራሳቸው ጠጉር እንዳልተቃጠለች ሰናፊላቸውም እንዳልተለወጠ የእሳቱም ሽታ እንዳልደረሰባቸው አዩ። ወገኖቼ ከእሳት ውስጥ እግዚአብሔር ያወጣል። ይሃምላክ ዛሬም አለ። ክብር ለእግዚአብሔር ይሁን። ያየናል። አልጋችን ላይ ሆደን እንደ ናቡከደነጾር ብንሆን ያሳሰበንን ነገር ሁሉ ያውቃል እግዚአብሔር። አንተ ከሞትክ በኋላ ስለሚሆነው ነው እስከ ዓለም ፍጻሜ ላሳያለው እግዚአብሔር። እስከ መጨረሻው ላጥግባለው። የሰው ልጆች መንግስት ሁሉ ድምጥ ማጡ ጠፍቶ የእግዚአብሔር መንግስት እስከሚመሰረትበት አሳየው። እግዚአብሔር የተመሰገነ ይሁን። ይህን ሁሉ የተደረገለት ንጉስ ረሳ። እግዚአብሔርን ተወጣ አለ። አይደንቅም? በጣም ብዙ ሰዎች እግዚአብሔርን ይረሱታል። ያደረገላቸውን ሁሉ ስንት የከበረ ነገር ያሳያቸውን እግዚአብሔርን ጣዖት ሰርቶ ካልሰገዳችሁ አለ። ናቡከደነጾር መልሶ መልአኩን የላከ ካምላካቸውን በቀር ማንንም አምላክ እንዳመልኩ ለርሱ እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱንም ቃል የተላለፉትን በርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባረካል። ሃሌሉያ። ሲቪል ዲስኦቢዲየንስ ያድርጓል። እግዚአብሔር ይመስገን። የንጉሱንም ቃል ሁሉ እንኳን አልሰሙም። ይሄ አምላክ ነው የኛ አምላክ፣ የናንተ የኔ አምላክ። ይሄ አምላክ ዛሬም ሕያው ነው። አረጅም ዘመናት አይለውጡትም። ሁሉን እንዳሮጌ ጨርቅ ይጠቅልል እንጂ ጌታችን እሱ ግን ትላንትናም ዛሬም ለዘላለም ያው ነው። እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎ ማምላክ ላይ የስድብን ነገር የሚናገር ወገንና ህዝብ በልዩ ልዩ ቋንቋ የሚናገሩ ይቆረጣሉ አለ። እግዚአብሔር ብቻውን ራሱን ያስከብራል። ህዝብ አይፈልግ፣ ሰራዊት አይፈልግ፣ ክብሩን ለማስጠበቅ እግዚአብሔር ነገሥታት ቁጭ ብለው የፈለግነውን እናረጋለን በሚሉበት ጉልበታቸውን ይሰብረዋል። እግዚአብሔር ምላሳቸው ጌትነቱን እንዲናገር ያደርጋል። ወገኖቼ ይሄ እውነት ነው። እግዚአብሔር ትልቅ ነው። እግዚአብሔር ብንታመነው ዛሬም እግዚአብሔር ከራሳችን መላና ዘዴ ሁሉ ይልቅ ብንፈልገው ምስጢርን በመግለጥ እኛን በማዳን ክብሩን በመግለጥ የሚታወቅ አምላክ ነው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። የዚያን ጊዜ ንጉሱ ሲድራቅንና ሚሳቅን አብደናጎምን በባቢሎን አውራጃ ውስጥ ከፍ ከፍ አደረጋቸው። እንደገና አያችሁት። እንደገና ንጉሱ ደግሞ ችግር ውስጥ ወደቀ። አይገርምም? ንጉሱ ከንጉሱ ከዳንጾር በኋላ ልጁ እንዴት ችግር ውስጥ እንደወደቀ ማየት ትችላላችሁ። በልዩ ልዩ አይነት ሁኔታ ታሪኩ የሚደንቅ ነው። ይሄ በአጠቃላይ የዳንኤል መጽሐፍ ስትመለከቱት ብዙ የሚገርሙ አስገራሚ ነገሮችን እናያለን። ዛሬ ባጭሩ እንድናይፈለኩት ውድ ወገኖቼ የሰው ልጆችን ሕይወት ታሪክ ተጀምሮ እስከሚጨረስ ሰማይና ምድርን ካለመኖር ወደ መኖር በስልጣኑ ያመጣው የሰማይና ምድር አምላክ እግዚአብሔር የፍጥረታቱን ዴስቲኒ ፍጻሜ የሚወስን ጌታ እሱ ብቻ ነው። የእያንዳንዳችንን እድል ፈንታ የሚወስን እሱ ብቻ ነው። እኔ በደርግ ጊዜ ማረሳው በጣም ተስፋ የቆረጥኩበት ዘመን ነበር። ስደት በየቦታው በቀበሌዎች አብዮት ጠባቂዎች እብሪታቸው ንቀታቸው ምን ልበላችሁ። ወጣቱ በቃ ኢንተርናሽናል እየዘመረብን ስንወጣ ስንገባ በቃ በጣም ችግር ውስጥ ነበርን። በዚያን ዘመን ክርስቲያን መሆን አረሳም። በአብዮት አደባባይ በኩል በሴንት ጆሴፍ በራፍ ላይ ያለፍኩ ወደ ሰፈር እየሄድኩኝ ምን በምን ዘመን ክርስቲያን ሆንኩኝ? እንደው ምን ነው ቀደም ብዬ ተወልጄ በሆነ ኖሮ በደግ ዘመን ክርስቲያን ብል ደግ ዘመን ምን አለ? ሁሉም ዘመን ስደት የነበረበት ነው። እና ከዛ በኬንያ በኩል በቃ ልጥፋ ወደ ከሀገሬ ልውጣ አልኩና ወሰንኩ። ከዛ ሳስብ የመሰከርኩላቸው ልጆች ያሏቸው ወገኖች ትዝ አሉኝ። እኔ ነፍሴን ለማዳን ለአንድ ራሴ ሄድኩኝ፣ እነሱስ አልኩኝ። እንዴት ነው ክርስቲያን ሆነን በእንደዚህ ያለ ያኔ መቼም አብዮቱ ዛሬ እንደ ደመና ተጠርጎ ይሄድ እንጂ በጊዜው ግን ያስፈራ ነበር እኮ አይደለም? አብዮቱ በጣም ያስፈራ ነበር። ካድሬዎቹ ምኖቹ እንዴት ከባድ ነበር ጊዜ ነበር። ብዙ እየጸለይን ነው በደም ሸፍነኝ እያልን የምንወጣው እኮ ነበር። በራፋችን ላይ ሆኖ ጥሩምባ ዛሬ አይወማ ስብሰባ አለ ወጣቶች ሆናችሁ ሁሉ እንዴት ያስፈራል። የማይገኝ ምንም አይል ስኮላርሺፕ የለም፣ ቤት ኪራይ ማግኘት የለም፣ ብዙ ነገር ይቀርባችኋል። ከዛ ደግሞ በየቤታችሁ ትታደናላችሁ። ምንድን ነው የምናረገው? ከዛ እንደዛ እነዚህ ሁሉ ኔታዎች እየመጡብኝ በዛ ተካዜ ውስጥ ይያለው እግዚአብሔር በሚደንቅ ሁኔታ ተናገረኝ። ኢየሱስ የጌቶች ጌታ የነገስታት ንጉስ ነው አለኝ። እኔ እዛ ቦታ አበደ ሰው ይለኛል እንጂ ልጮህ ነበር። ይሄ ጥቅስ አይደለም ትዝ ያለኝ፣ አየሁኝ ኢየሱስ የጌቶች ጌታ የነገስታት ንጉስ። እኔ በእውነት ነው መነግራችሁ ከዚያን ጊዜ ወዲህ ስጋ የለበሰ ሰው ምንም ያደርገኛል ብዬ በህይወቴ ፈርቻ አላቅም። በጣም አስቸጋሪ ቦታዎች ነበር ድሮም አገለግለው፣ መንዝ፣ ደብረ ብርሃን፣ በተለያዩ ቦታዎች እየሄድኩ አገለግላለሁ። ካድሬ የሚባል ነገር በሙሉ ምናምንቴ ሆኖ ነው የሚታዩኝ ነበር። ኢየሱስ ጌታ ነው። አንድ ጊዜ አንድ ካድሬ በጣም ሊያስፈራራን ሽጉጥ ታጥቆ እዚህ ጴንጤቆስጤ ጆዋባ ምክንያቱም እዛ ብዙ አድማ ተነሱብኝ ሰዎች ዘመቻ ላይ ያለን ነርሶቹ የጤና ባለሙያዎቹ ሁሉ ወደ ጌታ መጡ። ምክንያቱም ለሊትና ጧትና ቀን አንዳንድ ጊዜ ጠመንጃ ሲተኮስ አስመራ ውስጥ ሁሉም አልጋ ስር ይገባልና የመጨረሻው ዘመን መጥቷል፣ እነሆ እንደ ምድጃ ሰዓት የሚነድ ቀን ይመጣል። የኔ መፈክር ነበር ያኔ ያው የነደደላችሁ ነው ወደ ጌታ ኑላችኋለሁ። በደም መመስከር አልችልም ያኔ፣ ያው በፍቅር ነው መሰከረው። እነሆ እንደ ምድጃ ሰዓት የሚነድ ቀን ይመጣል ኃጢአተኞችንና ያው ይደነግጣሉ፣ ወደ ጌታ ይመጣሉ፣ ጸልይልኝ ይላሉ። አንድ ዴት የሚያረጉት ሴት አጡ። ሁሉም ወደ ጌታ፣ ሁሉም እግዚአብሔርን ፍለጋ፣ ሁሉም ከዛ ዘማቹ ሁሉ በኔ ላይ ተነሳ። ሴት አጧ እና ምን አረጉ? ከሰሱኝ። ይሄውና ጴንጤ ጆቫ ሃይማኖት እዚህ ይሰበካል አሉ። አይለዩትም ያኔ ጴንጤ ጸረ ማርያም ሁሉ ብዙ ስማችን ብዙ አይነት ነው፣ በጅምላ ነው የሚጠሩ። እዛ ውስጥ የሚፈራ አንድ ካድሬ አለ እና ሆስፒታሉ እኛን እዛ ዘመቻ ያረጉት በዚያን ጊዜ መድኃኒት የኤክስሬ መሳሪያዎች የተለያዩ ሆስፒታል እቃዎች በሬሳ ሳጥን ውስጥ እየተከተተ ወደ በረሃ ወደ ጎሬላ ፋይተሮቹ ጋር ይሄድ ነበረ እየተባለ ሰራተኛ ሚክስ ለማድረግ ብለው ነው እኛን የላኩን እዛ፣ ምክንያቱም እንዲያለ ነገር እንዳይሰራ እና ካድሬዎች አሉ እዛ፣ ወታደሮች፣ ሚሊተሪዎች፣ ሚሊተሪ ካድሬዎች አሉ። ፖሊስ ጣቢያ አለ እዛ፣ በሻምበል ባሻ የሚመራ ፖሊስ ስቴሽን ሁሉ አለ። እና በጣም ችግር ሆነ። ከዛ ይሄ ካድሬ መጣ። ያን ካድሬ እንደዚህ ሲያዩት ኤርትራውያኖቹ በቃ ከሱ ጋር መገናኘትም አይፈልጉም። የሚያስፈራ ቀፋፊ ነገር ያለው ነው በቃ። እና አንድ ቀን እግዚአብሔር ተናግሮኝ ጸልይ ነበረ ችግር እንደሚገጥመኝ፣ በራፍ ላይ መጥቶ በቦክስ እየደበደበ ተነሱ፣ ለስብሰባ ትፈለጋላችሁ፣ የተኛንበት ተነሱ፣ ተነስ በር እያንኳኳ በሙሉ እዛ የተኛ ዶርም ውስጥ ነበርን ያለ ነው። ቢጃማችንን ጋቢ እንደለበስን ወጣን። ስንወጣ ለሊት ነው እኮ ጠዋት ወደ 6 o'clock ምናምን ገደማ እና እዛ ደረጃ ላይ ቆሞ እዚህ ሁላችሁም አለ። ሽጉጥ ታጥቆ እዛ ታች ከደረጃው በታች ቆሟል። ዛሬ የጴንጤ ቆስጤና የጆቫ ሃይማኖት መሪዎች አሉ፣ አውጥታችሁ በድንጋይ እዚህ እንቀጠቅጣቸዋለን አለ። ሴቶቹ የሉም፣ ወንዶቹ ያለንበት ዶርም ነው የሰበሰበን። ጉዳዩን ነግሬያቸዋለሁ። እኛን ነው የሚፈልጉት። አዳዲስ ክርስቲያኖች አሉ የመሰከርኩላቸው፣ እኔ ነኝ ብዙዎቹን ማስተባበራቸው። አውጡ አለ። አንዱ እጁን አወጣና እኛ እዚህ እንዳናጠና እየጸለዩብን እየጮሁብን ምን እንደሚናገሩ አናቅም አለ። ተሰማላችሁ የሚለውን ነገር አውጡ እላችኋለሁ፣ አውጡ አለ። እኔ እዛ ይሄ ሁሉ የሆነ ልነግራችሁ አልችልም። እግዚአብሔር ምን ልበላችሁ፣ በቃ ሊያውካችሁ የሚመጣውን ነገር ሁሉ ጃም ያደርገዋል መሰለኝ። ጃም አድርጎት ዝም ብሎ ዝም የሆነ እዛ ላይ ሆናችሁም የሚጮህ ነገር ነው የሚሰማኝ። ምንም ነገር አፌክት አያደርገኝም። እና ስትረበሹ ነው አንዳንዴ መልስ የምትሰጡት። ምንም መልስ መመለስም እንዳለብኝም አይሰማኝም። ዝም ብሎ ይጮሃል። ፍርሃት የለኝም ለመመለስም ሞክረው ነገር የለም። እኔ መልሳለሁ ብዬ ምንም አላሰብኩም። እና አንዱ ጁና ወጣና እንዴት ነው ብንመክራቸውና አንዳንድ ነገር መክረን ገስጸን እንትን ብንል ዝም በል የራስን አጣቅ ዝም በል አለና ተቆጣው። አሁን በዚህ ጊዜ ሁሉ ጸጥ አሉ። እኔ በእውነት ነው ምነግራችሁ መልሳለሁ ብዬ አላሰብኩት። ሰውዬ ድፍረት ተሞላው እጄን አወጣው። ልክ እንደዚህ ቆሞ የሚያየኝ ካድሬ እናንተ እነዚህ ሰዎች ዴንጀረስ ናቸው፣ ከነሱ ጋር እንዳታወሩ፣ የሚናገሩት ነገር ሰው ልብ ውስጥ ገብቶ የሆነ ነገር ያደርጋል፣ እንዳትሰሟቸው አለ። ምንድን ነው ማለግ የምትፈልገው? ሽጉጥ የታጠቀ ሰውዬ እኔ ከእሱ ጋር ተነጋግሬም አላቅም። የእግዚአብሔር ኃይል እንዴት አይነት ድንቅ ነው! እኔ ያኔ ብታውን ኮሳሳ ቀጭን ልጅ ነኝ። ለዛሬ ጸጉር የለኝም፣ አፍሮ ነበርኩኝ። ቀጭን ነበርኩ፣ በጣም በጣም ቀጭን ነበርኩ። እና ፍርሃት ያዘው። ምንድነው ማለት የፈለከው? እንደዚህ ወደ ጎን እያየ እንዴት ያለ ድፍረት እንደተሞላው ላስረዳችሁ አልችልም። ስማ አልኩት፣ አንተ በአዙሪት ነው የምትናገረው አልኩት። ለምን ይህን ቃል እንደተጠቀምኩም አላቅም። በአዙሪት ነው የምትናገረው፣ ግን ስለ እኔ ነው። መጽሐፍ ቅዱስን መከተል ምንድን ነው ስህተት አልኩት። የእናንተ መጽሐፍ ቅዱስ መመርመር አለበት አለ። መጽሐፍ ቅዱስ ይመረምራል እንጂ አይመረመርም አልኩት። በጳጳሱ እናስመረምራል፣ ጳጳሱን ይመረምራል አልኩት። በጄኔራል ጌታቸው እናስመረምራለን አለ። ጄኔራል ጌታቸው ያኔ እዛ ክፍለ ሀገሩ አስተዳዳሪ ነበሩ፣ አየር ወለድ የነበሩ ሰው። እሱንም ይመረምራል አልኩት። ቢሮ የመታ አናግረኛል። አያስፈልገኝም አልኩ። ስብሰባ ተበተነ። ኢየሱስ ጌታ ነው። አይ ካን ኖት ቴል ዩ ስንቱን ወፌ ይላላ ሰቅለው የገረፉ ካድሬዎች ጋር ብዙ ያየሁት ታሪክ አለ። ኢየሱስ ጌታ ነው። የነገስታት ንጉሥ ነው። የእግዚአብሔር ስም የተባረከ ይሁን። በሕይወታችን እግዚአብሔርን የምንሰጠው ቦታ ዝቅ ካለ በየትኛው መንገድ ሃይማኖት በሲስተም ድጋፍ ሰጥቷችሁ የምትኖሩት ነገር የለም። እነ ሲድራቅ ሚሳቅ አብደናጎም እግዚአብሔርን ያውቁታል። ንጉሡ ፊቱ ቢለወጥ፣ ቁጣው ቢነድ፣ እሳቱ ሰባት እጥፍ ቢነድ የሚያውቁትን የእስራኤልን አምላክ እግዚአብሔርን ከሰጡት ስፍራና ቦታ ዝቅ ሊያረጉት አይችሉም። ለእናንተ እግዚአብሔር ማን ነው ወገኖች? የጌታ ስም የተባረከ ይሁን። ይሄ እግዚአብሔር ዛሬም ለዘላለምም ያው ነው። የእግዚአብሔር ስም ብሩክ ይሁን። ስለዚህ በዚህ ቦታ ላይ የምንመለከተው የምንማረው በሰው ልጆች ታሪክ ሁሉ ላይ የሚሆነውን የሚወስን ማን እንደሚነሳ ማን እንደሚነግስ በስልጣን ላይ የተቀመጡት እንደፈለጉ ይናገሩ ይምሰል እንጂ ወገኖቼ፣ የፈለጉትን ለማድረግ ሊገሉ ሊያጠፉ የሚችሉበት ኃይል ያላቸው ይምሰሉ እንጂ ከእጃቸው ሊያድነን የሚችል ከመንጋጋቸው የሚያወጣ እግዚአብሔር አለ። ስንት የዛቱብንን ካድሬዎች ሁሉ እግዚአብሔር ዶግ አመድ አግብቷቸዋል። እግዚአብሔር ኃያልና ብርቱ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ ይሁን። ኢየሱስ ጌታ ነው። ዛሬ እኔና እናንተ ስደት መከራ ባለበት ሁኔታ አይደለንም፣ ግን ብዙ እያንዳንዳችን እየራሳችን እንቆቅልሻለ። ስለ መጨረሻ ዘመን ስናጠና እግዚአብሔር እናስበው፣ ለነቢያቶቹ ምስጢርን የገለጠው ሰው ሊያየው የማይችለውን ዘመን አይደለም እግዚአብሔር እንደዚህ ያሳያቸው። አንዳንድ ጊዜ አንድ ነገር ስንመለከት መጠንቀቅ ያለብን ነገር አለ። ከዚህ በፊት ያስተማርኩትን ትምህርት ላስታውሳችሁ። ብዙ ሰዎች የሰው እድል ፋንታው በእጁ ላይ ማህተም ላይ አለ ይላሉ። ይሄ እጁ ላይ ያሉትን እነዚህ እንደ መስመር የመሳሰሉትን ነገሮች እየተመለከቱ የህይወት ታሪክ እዚህ ላይ አለ ብለው የሚያምኑ ሰዎች አሉ። መዳፍ አንባቢዎች ይባላሉ። ፓልም ሪደርስ በየቦታው አለ። እዚህ ኮር በየሀገሩ ኮርነር ላይ የሰው ታሪኩ በኮከብ ላይ ነው የሚሉ ሰዎች አሉ።
ከዋክብትን በማየት ሰውዬ የተወለደበትን ዘመንና ላቲቲዩድ ሎንግቲዩድ ይያዩ በዛ እየተመለከቱ ያኔ የነበረው ኮከብ ማን ነው እሱ የሰውዬው የህይወት ሁኔታ የሚወስን ነው ይላሉ። በኮከብ ቆጣሪዎች ታሪካቸውን የሚያዩ ሰዎች አሉ። አንድ ጊዜ ካቴድራል ሳስተመር ፓርት ታይም በነበርኩበት ሳስተመር በነበረ ጊዜ አንድ አስተማሪ አባት ነው የልጁ ዛትም ማራለች ህንድ ነው ናስን ጫወት ክርስቲያን ነው አልኩት። እኔ የህንድ ክርስቲያን ሬር ነው አግኝቻላቀምና አሁን አለኝ እናንተ ሀገር ብዙ ጥንቆላ ምንም እንደዚህ አለ ይባላል እንዴት ነው አልኩት። አው በጣም እኔ ሆሮስኮፕ አምናለሁ አለኝ። እቺ ልጄ እዚህ ምትማር አለ ገና እንደተወለደች የተወለደችበትን ሰዓት ጊዜ በሙሉ ጽፌ ላኩኝ አለ። ይገርማል ሆሮስኮፕ ተጽፎልኝ በሙሉ መጣ በህይወቷ የሚገጥማትን ነገር። ወረቀቱ ከመምጣቱ በፊት ያመማት ህመም ሁሉ እዛ ላይ አለ አለ። ተቅማጥ ይዛታል ይል ነበራል ይዟት ነበራል እንዳለ በሽታውንም ችግሩንም ምኑንም ሁሉ ተጽፎ ነው የምትሚለው። ውድ ወገኖቼ የህይወታችን ምስጢር ጉዳዩ ያለው በእግዚአብሔር ስልጣን ውስጥ እንጂ በእጃችን ላይ አይደለም፣ በኮከብ ላይ አይደለም፣ በሞራል ላይ አይደለም፣ በቅጠል ላይ አይደለም፣ በቡና ተላ ላይ አይደለም፣ በእግዚአብሔር ስልጣን ውስጥ ነው ያለው። ክብር ለእግዚአብሔር ይሁን። ነቢያቶች የተደረደሩ ኢቨንቶችን አይደለም የሚያዩት፣ እግዚአብሔር የሚያደርገውን ነው ያዩት፣ እግዚአብሔር የሚሰራውን ነው ያዩት እንጂ ኢቨንቶችን አይደለም የሚያዩት። የዓለም ሁኔታ ኢቨንት ሆኖ ተደርድሮ ተቀምጦ እሱን ማየት የቻለ አይደለም ነብይ የሚሆነው፣ እግዚአብሔር ሊያደርግ ያለውን ነው የሚያዩት። ሰዎች እጃቸው መዳፍ ሲያስቆጥሩ ወይም ኮከብ ሲያስቆጥሩ ወጥመድ ውስጥ ይገባሉ። እንደዚህ ያለ ነገር ማድረግ በጣም አደገኛ ነው ለክርስቲያን ለማንም ሰው። በነገራችን ላይ እጃቸው መዳፋቸውን ሲያስነብቡ ሰዎች ምን ማለታቸው እንደሆነ ታውቃላችሁ? የህይወቴን ታሪክ ማፕ ስራልኝ፣ ማን እንደምሆን፣ ቤት እንደምሆን፣ መቼ እንደምኖር፣ የት እንደምኖር ተናገረኝ ማለት ነው። በሌላ አባባል የህይወቴ ታሪክ አሁን ካለውበት ጀምረ ንገረኝ ማን እንደምሆን ያንን እቀበላለሁ ካላችሁ ሰይጣን ፕላን ያወጣላችኋል። ልጅ መውለድ እየቻላችሁ አትወልድም፣ ትዳራችሁ ትፈታለ፣ አንዳንዱንም ትሞታለ፣ ራስን ትገላለ እያለ የሰይጣን ምክር በእንደዚህ ያለ አይነት የጥንቆላ ስራ ወደ ሰው ጋር ከመጣ ያንን ሰው የተነገረለት ነገር እስኪሆን ድረስ ከማጥፋት አይመለስም። እግዚአብሔር ከዚህ በእንደዚህ መንገድ ወጥመድ ውስጥ ከመጠመድ ያድነን። ስለዚህ ህይወታችን ማፕ ማጋ ነው ያለው። ማን እንደምንሆን የሚወስነው ማን ነው? እግዚአብሔር ነው። በፋይል በሲስተም የተቀመጠ ዳታቤዝ የለም በመንግስተ ሰማያት። በአምላካችን ስልጣን ውስጥ ነው ህይወታችን ያለው። አንዳንድ ሰዎች የተነበዩላችሁ ካለ እንዲትሆኛለሽ እንዲትሆናለህ ካለ አትቀበሉ። ያንን የዋጃችሁ ጌታ እናንተን ካዳነበት ጊዜ ጀምሮ በእናንተ ህይወት ላይ ከዳናችሁበት እስከምትሞቱበት ጊዜ ድረስ ኢቭን ፎር ዛት ማተር በስጋ ለባሽ ሁሉ ላይ እግዚአብሔር ሙሉ ስልጣን ያለው እሱ ብቻ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ ይሄ እግዚአብሔር የህይወታችን ባለቤት እስትንፋሳችንን በእጁ የያዘ አምላክ ነው። የእግዚአብሔር ስም የተባረከ ይሁን። ይሄንን ያለንበትን ዘመን የምንኖርበትን ዘመን አንዱ ተነስቶ ሰው ሲያጠፋ ነገስታት ሲነሱ ይሄን አረጋለሁ ሲሉ ያስፈራል። እኔ በጣም አስባለሁ። ሰውነን ይሰማናል፣ የሚሆነው ነገር ያሳስበናል። ነገር ግን ኢሳይያስ በምዕራፍ 6 ላይ ንጉስ ኦዚያን በሞተበት ጊዜ እግዚአብሔርን በረጅም ዙፋን ላይ ተቀምጦ አየሁት አለ። የቱንም ያህል ሜስ ያለበት ዘመን ውስጥ ብንሆን እግዚአብሔር በዙፋኑ ላይ ነው። ክብር ለእግዚአብሔር ይሁን። እስጢፋኖስ በድንጋይ እየተወገረ እየጮሁበት እንደዛ ባለበት ጊዜ የእግዚአብሔር ልጅ ኢየሱስን ቆሞ አየው። ክብር ለእግዚአብሔር ይሁን። የምናመልከው አምላክ በስልጣን ላይ ነው ያለው። የሰው ልጆችን ታሪክ የእያንዳንዳችን የግል የማህበር የሀገር የዓለምን ጉዳይ ያጽናፈ ዓለሙን ሁሉ ሊቆጣጠር የሚችል
የጌቶች ጌታ የነገስታት ንጉስ ነኝ ያለው ኢየሱስ ዛሬም ጌታ ነው። ስሙ ለዘላለም የተባረከ ይሁን። እንጸልይ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ያለንበትን ዘመን ተቆጣጣሪው የሁሉ ባለቤት የሁሉ ጌታ ኢየሱስ ጌታ ክብር ለእግዚአብሔር ይሁን። እናመሰግናለን አምላካችን፣ እናከብራለን። በሰማይ ጌታ አንተ ነህ፣ በምድር ጌታ አንተ ነህ። የነ ዳንኤል አምላክ በባዕድ ምድር ትካዜ ባለበት እግዚአብሔር ሆይ ጣዖታትና አስማተኞች መተተኞች በሰለጠኑበት አገር ለሰው ልጆች ጌታ ሆይ ምስጢርን የምትገልጥ በባዕድ ምድር አምላክነትን የምታስከብር ነገስታትን ያለ ሰይፍ እግዚአብሔር ሆይ ታናናሽ በሆኑ ሰዎች እምነትና ጌታ ሆይ ጽናት የምታንበረክክ የኛ አምላክ ዛሬም ባለህበት እንዲሁ ባለንበት በዘመናችን ጌታ ሆይ ክብርህን እያየን እንድንኖር እርዳን። የግል ህይወታችን በተሰባዊ ህይወታችን የሚያሳስበንና ጌታ ሆይ ግራ የሚያጋባን የቱንም ያህል ችግር ቢኖር ኢየሱስ ዛሬም ጌታ ነህ። የነገስታትን ጉልበት ሰብራለህ፣ የኃያላንን ኃይል ሁሉ ከንቱ ታረጋለህ። ለማዳን ለመታደግ ጌታ ሆይ ስምህን ለሚጠሩ ሁሉ ታማኝ ነህ። ጌታ ሆይ ስምህ ለዘላለም ብሩክ ይሁን። የጌታ ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ተስፋ የቆረጣችሁ በሕይወታችሁ እግዚአብሔር እንዲት እንዲያያችሁ የምትጓጉ እግዚአብሔር ፊቱ እንዲያበራላችሁ የምትፈልጉ ወገኖቼ ተስፋችሁ እንድታድሱ እግዚአብሔር ይፈልጋል። እግዚአብሔር ያያል፣ እግዚአብሔር ይሰማል፣ እግዚአብሔር ይመለከታል። በጓዳችሁ ሰው እንዲህ ብሎ ሊረዳው በማይችል መንገድ ችግራችሁን ለሰው ለማካፈል እያቃታችሁ የምትቆዝሙበት እንኳን ነገር ቢኖር እግዚአብሔር ያያል፣ እግዚአብሔር ይሰማል። አምላኬ ልዑል እግዚአብሔር በዚህ ስፍራ ያሉ ልጆችህ ይህንን ቃል ዛሬ የሰሙ ጌታ ሆይ መጽናናት ለሚያስፈልጋችሁ የተባረከችው እጅ በላያቸው ላይ ተረፍ። ሸክማቸውን አንሳላቸው። የሚያስፈራቸው የሚያሳስባቸው ነገር ጌታ ሆይ በፊታቸው የተደቀነውን እንዴት እወጣዋለሁ እንዴት እችለዋለሁ ለሚሉት ጌታ እግዚአብሔር አንተ ትልቅ አምላክ ነህ፣ አንተ ኃያል አምላክ ነህ። ስምህን ለሚጠሩ ሁሉ አስተማማኝ ነህ። ጌታ ሆይ ሕዝብህን በእምነት እንድትደግፍ ለምንሃለሁ። በወገኖቼ መንፈስና አይምሮ ላይ የከበደውን ሁሉ አንሳላቸው። ጌታ ሆይ የዘላለም ስምህ ለዘላለም ብሩክ ይሁን። ከፍ ከፍ በል ተመስገን። ስምህን እንባርካለን። ዛሬም መታመኛ መደገፊያ የሆነን ስምህን። አዎ ጌታ ሆይ ብዙ ታሪክ አለን፣ ብዙ መታሰቢያ አለን። በስምህ ጌታ ሆይ በፊታችን የተደነቀረውን የአጋንንትን ኃይል እባብና ጊንጥ እያስረገጠን በድል ያመላለሰንን ስምን ባርካለን። ከፍ ከፍ በል ኢየሱስ፣ ኢየሱስ ከፍ ከፍ በል። እንደ ተናገርክ በሰማይ ሥልጣን ያንተ ነው፣ እንደ ተናገርክ በምድር ሥልጣን ያንተ ነው። የጌቶች ጌታ ነህ፣ የነገሥታት ንጉሥ ነህ። ዛሬም ታድን አለ። የጌታን ስም የሚጠራ ሁሉ ይድናል። ስምህን እንጠራለን፣ ስምህን እንባርካለን። ኦ ሃሌሉያ! ስለነበረን ጊዜ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። እንነሳለን ሁላችንም።
አምላኬ እንደ ባለ ጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ይሙላባችሁ።